የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ሐሙስ መጋቢት 5 2011 ዓ.ም ተመረተ ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ዩናይትድ ስቴትስ የፌዴራል አቪዬሽን አስተዳደር ቢዘገይም እንኳን መላ የማክስ ጀት አውሮፕላኖችን ወዲያውኑ ከበረራ እንዲታገዱ ትላንትና ትዕዛዝ አስተላልፏል።
I didn't want to take any chances. We didn't have to make this decision today. We could have delayed it.
ለስህተት አንዳች ምድል መክፈት አልፈልግም። ይህንን ውሳኔ ዛሬውኑ መወሰን ስለነበረብንም አይደለም። ልናዘገየው እንችል ነበር፣ ወይም ጭራሹንም ላንወስን እንችል ነበር። ግን ውሳኔው ከስነ ልቦናም ሆነ ከሌላም አኳያ አስፈላጊነቱ ስለተሰማኝ ነው።
ፕሬዚዳንት ዶናልድ ትራምፕ በትላንትናው ምሽት ያስተላለፉት ትዕዛዝ ነው ያዳመጣችሁት። ይህን ትዕዛዝ ያስተላለፉት እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው የበረራ ቁጥር ኢቲ 302 የተመዘገበውና ቦይንግ 737 ማክስ 8 ጀት አውሮፕላን ከተከሰከሰና 149 መንገደኞች እንደዚሁም 8 የበረራ አስተናጋጆች በአጠቃላይ 157 ሰዎች ያለቁበት በተጨማሪም በኢንዶኔዥያ የደረሰውን አደጋ ተከትሎ የተወሰነ ውሳኔ ነው። በሙሉ ዘገባ ይዘን እንመለሳለን። ሌሎች ዘገባዎችም ቢኖሩናል። ኢማኑኤል ማክሮን የአፍሪካ ጉብኝታቸውን በኬንያ ቀጥለው በዛም ውይይት ተደርጓል። ኢትዮጵያውያንና ሌሎች ዓለሞችን የደረሰው አደጋ ሐዘን እጅግ ከባድ ቢሆንም ዓለምን ያስተሳሰረ አደጋ ነው ተብሏል በናይሮቢ ዛሬ። እሱንም የተመለከተ ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ጋር ማስተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፌዴራል አቪዬሽን አስተዳደር ቢዘገይም እንኳን መላ የማክስ ጀት አውሮፕላኖችን ወዲያውኑ ከበረራ እንዲታገዱ ትላንትና ትዕዛዝ ሰጥቷል። ከአሜሪካ በፊት ከ30 በላይ የሚሆኑ ሀገራት ጀት አውሮፕላኖቹን ከበረራ የማገድ ቀዳሚ እርምጃ መውሰዳቸው የሚታወስ ነው። ኢንዶኔዥያና ኢትዮጵያ ላይ ማክስ 8 ቦይንግ ጀት አውሮፕላኖች በአፍንጫቸው ተደፍተው መከስከሳቸው እየታወቀ ጀቶቹን የሚያመርተው ኩባንያ የሚያበሯቸው የዩናይትድ ስቴትስ አየር መንገዶችና የፕሬዚዳንት ዶናልድ ትራምፕ አስተዳደር አውሮፕላኖቹ የሚታገዱበት ምክንያት የለም በሚል አቋም ላይ ጸንተው ነበር። ይህን አቋም ቀልብሰው ነው ትላንት ወዲያውኑ በአሜሪካ የአየር መስመር እንዳይበሩ ያገዱት። ፕሬዚዳንት ትራምፕ ትላንት ከሰዓት በኋላ አዲሶቹ 737 አውሮፕላኖች በጊዜያዊ መልክ ከበረራ እንዲታወገዱ ባስታወቁበት ወቅት ጋዜጠኞች ጠይቋቸው ለምንም አይነት እድል አደጋ መስጠት ስላልፈለግኩ ነው ብለዋል። የማገድ እርምጃ መውሰዱ ተገቢ ሆኖ ስለተሰማን ነው ሲሉም አክለዋል። የፈረንሳይ አቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ላይ ተከስክሶ 157 ሰዎች ያለቁበት ይህንኑ አውሮፕላን የበረራ መረጃ ሰብሳቢ ቋት ወይም ጥቁር ሳጥን ማጥናት ጀምረዋል። በአደጋው ከሞቱት ሰዎች መካከል 30 የሚሆኑ ሀገር ተወላጆች እንደሚገኙባቸውም ታውቋል። ኢትዮጵያ ላይ የተከሰከሰው ቦይንግ ማክስ ጀት አውሮፕላን አይነት የሆነ የላዮን አየር መንገድ አውሮፕላን ባለፈው ጥቅምት ወር ኢንዶኔዥያ ላይ በተመሳሳይ መንገድ ተከስክሶ 189 ሰዎች ማለቃቸው አይዘነጋም። ጂኢኤም በሚል አህጽሮት ቃል የሚታወቀው ጃሺ ኢ መሐመድ የተባለ የእስላማዊ ቡድን መሪ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዓለም አቀፍ ደረጃ በአሸባሪነት እንዲፈረጅ የቀረበው የውሳኔ ሀሳብ በቻይና በመታገዱ ማዘኗን ህንድ ገልጻለች። የእርምጃው ሀሳብ የቀረበው በህንድ ካሽሚር ላይ ባለፈው ወር በተፈጸመው የአጥፍቶ መጥፋት ጥቃት ምክንያት ህንድና ፓኪስታን ጦርነት አፋፍ ላይ ከደረሱ በኋላ ለጥቃቱ እስላማዊ ቡድን ኃላፊነት ወስዷል። ህንድ ለአስርተ ዓመታት ያህል የጂም ቡድን መሪ የሆነው ማሱድ አዛሃርን ጥቁር ነጥብ ውስጥ ለማስገባት የምታካሄደው ጥረት በፓኪስታን ቅርብ ወዳጅ ቤዥንግ በተደጋጋሚ በመታገዱ ስትበሳጭ ቆይታለች። ህንድ ለደረሱባት ከፍተኛ ጥቃቶች ጂምን ተጠያቂ አድርጋለች። የህንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ታዲያ በዜጎቻችን ላይ አስከፊ ጥቃቶች የሚያደርሱት የአሸባሪ ቡድኖች መሪዎች ለፍርድ እንዲቀርቡ የሚቻለውን ሁሉ እናደርጋለን ብሏል። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የዩናይትድ ስቴትስ መንግስት በአገር ውስጥና ዓለም አቀፍ ከበረታበት ውትወታ በኋላ ቦይንግ 737 ማክስ 8 እና 9 ጀቶች በሙሉ ከበረራ እንዲታገዱ አዟል። ፕሬዚዳንት ዶናልድ ትራምፕ በትላንትናው ዕለት አስቸኳይ የእገዳ ትዕዛዙን ያስተላለፉት ካናዳ ባለፈው እሁድ የወደቀው የኢትዮጵያ አየር መንገድ አውሮፕላንና ከዚያ በፊት በጥቅምት ወር በኢንዶኔዥያ ላይን ኤር አውሮፕላን ላይ የደረሱት አደጋዎች ተመሳሳይነት እንዳላቸው ሊጠቁም የሚችል አዲስ የሳተላይት መረጃ ያላት መሆኑን ማስታወቋን ተከትሎ ነው። የዋይት ሀውስ ዘጋቢ ፓትሲ ዊዳ ኳስራ ያጠናቀረችውን ቆንጅታዬ ይዘዋለች።
ቦይንግ ኩባንያ ከሚያመርታቸው ሁሉ በሽያጭ አሃዝ በከፍተኛ ደረጃ የሚታወቁት 737 ማክስ ጀቶች በዩናይትድ ስቴትስ ሰማይ እንዳይበሩ ታግደዋል። ፕሬዚደንት ዶናልድ ትራምፕ ከበረራ ውጪ እንዲሆኑ አስቸኳይ ትዕዛዝ አስተላልፈዋል። 737 ማክስ 8 ጀቶች ቀደም ብሎ በኢንዶኔዥያ አሁን ደግሞ ኢትዮጵያ ውስጥ ተከስክሰው ብዛት ያለው ሰው ሕይወት የጠፋ ቢሆንም የጀቶቹ አምራች ኩባንያ ቦይንግ ሲያበሯቸው የነበሩ የአሜሪካ አየር መንገዶችና የፕሬዝደንት ዶናልድ ትራምፕ አስተዳደር ጀቶቹ ከበረራ የሚታገዱበት ምክንያት የለም የሚል አቋም ይዘው ስለነበረ ያሁኑ የይታገዱ ውሳኔ ያን አቋም የቀለበሰ ፈጣንና ድንገተኛ ሆኖ ተገኝቷል። ፕሬዝደንት ትራምፕ አስቸኳይ ትዕዛዙን ያስተላለፉት ትክክለኛ ውሳኔ በመሆኑ ነው ብለዋል። ዩናይትድ ስቴትስ በዓለም አቪዬሽን ታሪክ ከማናቸውም የላቀ የደህንነት ታሪክ አላት። ያን መጠበቅ እንፈልጋለን ብለዋል።
I didn't want to take any chances. We didn't have to make this decision today. We could have delayed it.
ለስህተት አንዳች ምድል መክፈት አልፈልግም። ይህንን ውሳኔ ዛሬውኑ መወሰን ስለነበረብንም አይደለም። ልናዘገየው እንችል ነበር ወይም ጭራሹንም ላንወስን እንችል ነበር። ግን ውሳኔው ከስነ ልቦናም ሆነ ከሌላም አኳያ አስፈላጊነቱ ስለተሰማኝ ነው።
ፕሬዚደንቱ ቦይንግ 737 ማክስ 8 እና ማክስ 9 ጀቶቹን ከበረራ የሚያግደውን ትዕዛዝ ከማስተላለፋቸው ከአንድ ቀን በፊት በቴሌፎን ያነጋገሯቸው የኩባንያ ዋና ስራ አስፈጻሚ ዴኒስ ሚውለንበርግ ጀቶቹ ለደህንነት ስጋት ፈጽሞ የሚያጋልጡ አይደሉም የሚል ማረጋገጫ ሰጥተዋቸው ነበር። ከዩናይትድ ስቴትስ የጦር ኃይል ጋር ትላልቅ ኮንትራቶችን እየተዋዋሉ ከሚሰሩ ዋና ዋና ኩባንያዎች አንዱ የሆነው ቦይንግ በዋሽንግተን ፖለቲካ ውስጥ የፈረጠመ የአግባቢነት አቅም ካላቸው ድርጅቶች መካከል አንዱ ነው። ለፕሬዝደንት ትራምፕ የቃለ መሐላ ስነ ስርዓት ወጪ የሚሆን $1 ሚሊዮን ለግሷል። በአንድ ወቅት ሚስተር ትራምፕም የኩባንያውን ዋና ስራ አስፈጻሚ ጓደኛዬ ሲሉ ገልጸዋቸዋል።
It's a very tough decision from the standpoint of a company like Boeing. It's a great, great company with a track record.
ቦይንግን ከመሰለ ኩባንያ አኳያ ሲታይ እጅግ በጣም ከባድ ውሳኔ ነው። እጅግ ድንቅ የሆነ ታሪክ ያለው ልዩ ኩባንያ ነው።
ቦይንግ ባወጣው መግለጫ ጀቶቹ በጊዜያዊነት ከበረራ መታገዳቸውን እንደሚደግፍ ገልጾ ያም ሆኖ 737 ማክስ አውሮፕላኖቹ አስተማማኝነታቸው ላይ ሙሉ እምነታችን አይናወጥም ነው ያለው። ባለፈው እሁድ በኢትዮጵያ አየር መንገዱ አውሮፕላን ላይ ከደረሰው አደጋ በኋላ የቦይንግ ኩባንያ የአክሲዮን ዋጋ በ15% አሽቆልቁሏል። እሁድ ዕለት የኢትዮጵያ አየር መንገድ ከ5 ወራት በፊት ደግሞ የኢንዶኔዥያው ላይን ኤር ንብረት በሆኑ ቦይንግ ሰሮቹ 737 ማክስ 8 ጀቶች ላይ በደረሱት አደጋዎች በጠቅላላው ቁጥራቸው ወደ 350 የሚጠጋ ሰዎች ሞተዋል። ካናዳ ፕሬዝደንት ዶናልድ ትራምፕ ትዕዛዙን ከማስተላለፋቸው በጥቂት ሰዓታት ቀደም ብላ ጀቶቹን ከበረራ ውጪ እንዲሆኑ ያዘዙ በርካታ ሀገሮችን ተቀላቅላለች። የካናዳ የትራንስፖርት ሚኒስትር ማርት ጋርነው
The new information, and I hasten to say, this is new information that we received and analyzed this morning.
ዛሬ ጠዋት የደረሰንና የገመገምነውን አዲስ መረጃ አዲስ መሆኑን አስረግጬ መናገር ፈልጋለሁ። ያገኘነው ከተረጋገጠ የበረራዎች ተከታታይ ሳተላይት መረጃ ስብስብ ነው። ከላይን አየር መንገዱ የበረራ እንቅስቃሴ ያልተረጋገጠም ቢሆን ተመሳሳይነት እንዳለው ያመለክታል።
ኢትዮጵያ የአውሮፕላኑን የበረራ መረጃ ሳጥንና የበረራ መቆጣጠሪያ ክፍል መቅረጸ ድምጽ ለምርመራ ወደ ፈረንሳይ ልካለች። የኢትዮጵያ አየር መንገዱ አውሮፕላን ወደ ናይሮቢ ለመብረር ከአዲስ አበባ ተነስቶ ጥቂት እንደተጓዘ ቢሾፍቱ አቅራቢያ እስከተከሰከሰበት እስካለፈው እሁድ ድረስ በዓለም ዙሪያ የሚበሩ ወደ 400 የሚጠጉ የሱን መሰል 737 ማክስ 8 እንደነበሩ ይገመታል። በአሁኑ ጊዜ ሁሉም ከበረራ ውጪ እንዲሆኑ አለያም በአብዛኛው ዓለም አቀፍ የአየር ክልል ዝር እንዳይሉ ተከልክለዋል ተብሎ ነው የሚታመነው።
ቆንጅትን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ማክሰኞ የአፍሪካ ጉብኝታቸውን አጠናቀው ወደ ኬንያ ያመሩት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን የአፍሪካ ቀንድ አገሮች ጉብኝታቸው በመቀጠል ትላንትና ኬንያ ገብተዋል። ባለፈው ማክሰኞ የአፍሪካ ጉብኝታቸውንም ደግሞ በጅቡቲ ነበር የጀመሩት። የኢትዮጵያ ጉብኝታቸውን ጨርሰው ነው ዛሬ ካቻቸው እሁድ ኬንያታ ጋር ተገናኝተው መክረው የሁለትዮሽ ስምምነትን ተፈራርመዋል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ ልኮልናል።
የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያ ጉብኝታቸውን ጨርሰው ትላንት ኬንያ ናይሮቢ ገብተዋል። በኬንያ ብሔራዊ ቤተ መንግስት የአቀባበል ስነ ስርዓት ያደረጉላቸው የኬንያው ፕሬዝዳንት ኡሁሩ ኬንያታ የማክሮን ጉብኝት ለሁለቱ ሀገሮች ግንኙነት አስፈላጊ መሆኑን ተናግረዋል።
ክቡር ፕሬዝዳንት፣ በሀገራችን ያደረጉት ጉብኝት በቀጣናችን ያለውን መልካም ግንኙነት የሚያበረታታ እንዲሁም የሁለትዮሽ ግንኙነቶቻችንንም ይበልጥ የሚያጠናክር ነው። ፈረንሳይ አሁንም ለኬንያ የቱሪዝም መስክ ዋነኛ አጋር ናት። የፕሬዚደንት ማክሮን ጉብኝትም በርካታ ቱሪስቶች ወደ ኬንያ እንዲመጡ ገዛ ያደርጋል። ወደ ፈረንሳይ ለመሄድ ለሚፈልጉ ኬንያውያንም በር የሚከፍት ነው ብለን እናምናለን። ይሄ በእውነቱ ለኬንያ መልካም ቀን ነው።
ኬንያታ የፈረንሳይ ባለ ሀብቶች በኬንያ መዋለ ንዋይ ምደባ መስክ እንዲሰማሩም ጥሪ አቅርበው በፈረንሳዊ መኪና አምራች ኩባንያ ፒዤ ተፈብሪኮ በኬንያ የተገጣጠመውን ተሽከርካሪ አስመርቀዋል። ፒኤስኤ ግሩፕ በመባል የሚታወቀው የፈረንሳይ ኩባንያ በኬንያ የመኪና መገጣጠሚያ ፋብሪካው በዚህ ዓመት መጨረሻ 1000 ተሽከርካሪዎችን የመገጣጠም እቅድ እንዳለው ገልጸው በኬንያ የሚገጣጠሙት መኪኖች ገበያ እንዲያገኙ መንግስታቸው ለተለያዩ የመንግስት መስሪያ ቤቶች የሚገዙ መኪኖች በኬንያ የተገጣጠሙ እንዲሆኑ ውሳኔ ማስተላለፉንም ፕሬዚዳንት ኬንያታ አክለው ተናግረዋል። ፕሬዚዳንት ክሮም በበኩላቸው ፈረንሳይ ለኬንያ ለአፍሪካ ቀንድ ሰላም ትሰራለች ብለዋል።
We are deeply committed in working together with Kenya. On different topics. First,
ከኬንያ ጋር በተለያዩ ጉዳዮች ላይ አብረን ለመስራት ሙሉ ፍላጎት አለን። በመጀመሪያው ውይይታችን ስለ አካባቢው ጸጥታና ጸረ ሽብር እንቅስቃሴ ተነጋግረናል። በዚህ ጉዳይ ላይ አብረን መስራት እንፈልጋለን። ከዚያ በፊት ግን ሶማሊያ ውስጥ በአሚሶም በኩል እየሰራን ባለው ሥራ ሁኔታዎች እንዲሻሻሉ እንፈልጋለን። በተለይ ከጸጥታና የመከላከያ ኃይል አኳያ ይህንን እንደ አካባቢያዊ አጀንዳ ተመካክረንበታል። ወደፊትም የምንከታተለው ይሆናል።
ፕሬዚዳንት ማክሮን አክለው ፈረንሳይ በኢኮኖሚ እንዲሁም በጥናትና ምርምር ረገድ ለኬንያ ጋር መሆን እንደምትፈልግ ተናግረዋል። ለዚህም የፕሬዚዳንት ኬንያታ ሀገራዊ አጀንዳ እንዲሳካ በትምህርት፣ በጤናና በኢኮኖሚ ረገድ ፈረንሳይ ድጋፍ ታደርጋለች ብለዋል። ሁለቱ መሪዎች የ3 ቢሊዮን ዩሮ ስምምነት የተፈራረሙ ሲሆን በዚህም ስምምነት ፈረንሳይ ለገባ ለታቀደው የናይሮቢ ቀላል የከተማ ባቡር መንገድ በፋይናንስ ለመደጎም ቃል ገብታለች። ኢማኑኤል ማክሮን ኬንያ ከእንግሊዝ ቅኝ ግዛት ነጻ ከወጣች በኋላ ሀገሪቷን የጎበኙ የመጀመሪያው የፈረንሳይ መሪ ናቸው። ባለፈው ማክሰኞ የአፍሪካ ጉብኝታቸውን የጀመሩት የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ትላንት ኢትዮጵያ እንደጎበኙና ከጠቅላይ ሚኒስትር አብይ አህመድ ጋር ስምምነት መፈራረማቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ከዚሁ ጋር በተያያዘ በዛሬው ዕለትም በኢትዮጵያ ባሳለፍነው ሳምንት የደረሰው የአውሮፕላን አደጋ የብዙ ሀገራት ዜጎችን ቢጎዳም ዓለም በበለጠ አስተሳስሯል ሲሉ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ተናግረዋል። ፕሬዚዳንቱ ይህንን የተናገሩት ዛሬ በናይሮቢ አንድ ዓለም በሚል ርዕስ በአፍሪካ አህጉር ለመጀመሪያ ጊዜ እየተካሄደ በሚገኘው ጉባኤ ነው። በዚህ ጉባኤ ላይ ኢትዮጵያም ከሉካ ጋር አብራ ተገኝታለች። በጉባኤው ላይ የሚተገኙት ደንንና አየር ንብረትን ለመለወጥ ኮሚሽነር ፈቃዱ በየነ ናቸው። በዚህ በዛሬው ዕለት በተከፈተው ጉባኤ ላይ አብረው የተገኙት በቅርቡ ከሶስት በፊት የሹመት ደብዳቤያቸውን ለኬንያው ፕሬዚዳንት ኡሁሩ ኬንያታ ያቀረቡት የኢትዮጵያው አምባሳደር መለስ አለም ናቸው። አምባሳደር መለስ አለም ከጥቂት ወራት በፊት በኢትዮጵያ ጭር መስቀል ነበሩ ይታወሳል። በኋላ በጉባኤው ላይ የተነሱትን ሀሳብ አስመልክቶ እንዲገልጹልን ከናይ በስልክ አነጋግሬያቸው ነበር።
ሲሆን አንቺንም አድማጮችንም አሜሪካ ድምፅ ሬዲዮንም አመሰግናለሁ። የመንግስታት ድርጅት የአካባቢ ጥበቃ ስብሰባ ነው። በጣም ትልቅ ስብሰባ ነው። የበርካታ ሀገራት መሪዎች ለምሳሌ የፈረንሳዩ ኢማኑኤል፣ የኬንያው ኡሁሩ ኬንያታ፣ የኮንጎ ዲአርሲ ኢከን ቴሸኬዲ፣ የማስካር፣ የስሪላንካ የጠቅላይ ሚኒስትር፣ የእኛን የአካባቢ ጥበቃ ከፍተኛ ባለስልጣን ጨምሮ ከአርባ በላይ የውጭ ጉዳዮች የተገኙበት አንድ አለም ዋን ፕላኔት በሚል ርዕስ የተዘጋጀ ነው። እዚህ ስብሰባ ላይ መሪዎቹ በከፍተኛ ደረጃ ሁለት ስብሰባዎች አካሂደዋል። የየሀገራቱ ተወካዮችም የየሀገራቸውን አቋም አንጸባርቀዋል። በሁሉም ንግግር ላይ የንግግራቸው መነሻም ሟሟሻም የነበረው በቅርቡ የኢትዮጵያ አየር መንገድ ላይ የደረሰው አደጋ፣ ከአደጋው ጋር ተያይዞ በምንወዳቸው ወንድሞቻችን፣ እህቶቻችን፣ የተለያዩ አገር ዜጎች ላይ የደረሰው ጉዳት ነው። የሁሉም አስተያየት የሚነሳው በዛ ነው። ከዛ ውጭ ለዚህ ስብሰባ ዝግጅት ኮሚቴ ውስጥ ሲሰሩ የነበሩ የፈረንሳይ እና የሌሎችም ሀገሮች ባለሙያዎች የአደጋው ሰለባ ሆነዋል። በመጀመሪያ አካባቢ ትልቅ የሀዘን ድባብ የነበረበት ነው። ግን ስብሰባው እየቀጠለ በሄደ ጊዜ በዚህ አደጋ የሞቱ ወገኖችን ቃል ኪዳናቸው እናድሳለን፣ እነሱ የጀመሩት እኛውን ፈጽሟል የሚል የቁርጠኝነት መንፈስ የተላለፈበት እያንዳንዱ መሪ መጽናናትን የተመኘበት ነው። በተለይም የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን አዲስ አበባ ነበሩ። ከአዲስ አበባ ነው ወደዚህ ስብሰባ የመጡት። ጋባዦቻቸው እንኳን የሰው ልጅ መገኛ ከሆነችው ኢትዮጵያ በሰላም መጡ ብለው ተቀብለዋቸዋል። እሳቸው ንግግራቸውን ሲጀምሩ ይሄ በኢትዮጵያ አየር መንገድ ላይ የተከሰተው አደጋ ዘግናኝ አደጋ ነው። ይሁን እንጂ የተለያየ ዓለም ሕዝቦችን እንደ አንድ ቤተሰብ እንድንሰባሰብ አድርጓል። መጽናናትን ተመኝተው የአንድ ግዴታ የና ጸሎትም መታሰቢያ ተደርጎበታል። ፕሬዚደንት ኡሁሩም በወቅቱ በደስታም በሀዘንም እንዳንለያይ አድርገውናል። ለኢትዮጵያውያን ሀዘናችሁ ሀዘናችን ነው ማለት እንፈልጋለን ብለዋል ሲሆን
እሺ፣ አቶ መለስ እንግዲህ አሁን ሲጥቁ የዚህ ሀባችም ከስብሰባ ተያዘ የነበሩ ሰዎች ህይወታቸው ያለፈበት ነው ብለዋል። እነማን ናቸው?
ለምሳሌ ይሄ ስብሰባ ከፈረንሳይ መንግስት ጋር በመተባበር የዓለም ባንክ የሚያዘጋጀው ነው። ከሁለቱም አካላት የዚህ ስብሰባ አዘጋጅ የሆኑ ሰዎች ህይወታቸው አልፈዋል። የዓለም ባንክ ከጥቂት ፕሬዚደንት ለምሳሌ ንግግራቸውን ሲጀምሩ ይሄ ስብሰባ እንዲዘጋጅ በጣም ጉልህ አስተዋጽኦ ሲያደርግ የነበረ አንድ ባለሙያ ስሙን ጠቅሰውት ህይወቱ አልፈዋል፣ እናስብሃለን፣ እንወድሃለን ብለውታል። ፈረንሳይን በዚህ አደጋ ወደ 9 የሚሆኑ ዜጎቿን አጣለች እና እነዚህ ዜጎቿ ለስብሰባው ዝግጅት ወደ ኬንያ ሲመጡ የነበሩ ናቸው። በነገራችን ላይ ሲሆን እንግዲህ አጋጣሚ ሆኖ እኔም የዛን ቀን ነው ናይሮቢ የገባሁት። ቀደም ሲል ይሄ ጉዳት የደረሰበት በረራ ላይ ትኬት ከቆረጥኩ በኋላ በአጋጣሚ እናቴ ከክፍለ ሀገር ትመጣ ስለነበረ እኔም እሷን ለማግኘት ስል ወደ ሁለተኛው በረራ በማዞር አዳና የብዙ ዜጎችን የብዙ ሀገሮችን የብዙ ወገኖችን የብዙ ቤተሰቦችን ያንኳኳ አደጋ ነው ብሎ ማለት ይቻላል።
ከአምባሳደር አቶ መለስ አለም ጋር ያደረግኩት ቃለ ምልልስ አላበቃም። ሰፋ ያለ ቃለ ምልልስ ነው። በእሁድ ምሽት የመደበኛ ፕሮግራማችን ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የሐረሪ ክልል የፖሊስ ሰራዊቱን በሁለት ወር ስልጠና ሊያስገባ መሆኑን አስታወቀ። በክልሉ የጸጥታና የሕግ የበላይነት ችግር እንዳለ የክልሉ ነዋሪዎች ዘወትር የሚናገሩት ሲሆን ክልሉም የችግሮቹን ለመቅረፍ የመከላከያና ፌዴራል ፖሊስ ጋር በቅንጅት እንደሚሰሩ ገልጸዋል። አዲስ ቸኮል ዝርዝር አለ።
የሐረሪ ክልል የፍትህና ጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ዩሱፍ በተለይ ለቪኦኤ እንዳስታወቁት በክልሉ ጠንካራ የጸጥታ አካል ለመገንባት አቅደናል ብለዋል።
በክልሉ የጸጥታ ሁኔታ ያለመረጋጋት ሁኔታዎች ይታዩ ነበር። የህግ በላይነት ያለመከበር እንዲሁም አልፎ አልፎ ዝርፊያዎች የሚታዩ ቢሆንም ጠንካራ የጸጥታ አካል መፍጠር አለብን። የህግ በላይነትን ለማስከበር ይህን ለማድረግ ደግሞ የአቅም ግንባታ ስልጠናዎች በየጊዜው ክፍተቶችን እያየን ለመሙላት ስለሚያስፈልግ በዚህ ነው ስልጠናውና ታድሶ የተዘጋጀው። በዚህ ዙሪያ በክልላችን ያሉትን ሰራዊት አድማ ብተና ወይም ልዩ ኃይል የምንለውና መደበኛ ፖሊስም በሁለት ዙር እናስገባለን ብለን ነው ያቀድነው። መጀመሪያ ስራ የቀረብ ነው። በዚህ ምክንያት አሁን የመጀመሪያ ዙር 600 የሚሆን የፖሊስ አባላት ይገባሉ ብለን አቅደናል። በስምንት ወደ ማሰልጠኛው ይገባሉ ማለት ነው።
የሐረሪ ክልል ቤተኛ ነው በሚል የግለሰቦችን ቤቶች እስከ ማፍረስና ቁልፍ ሰብሮ ቤታቸውን እስከ መውሰድ የደረሰ ተደጋጋሚ ወንጀሎች ይፈጸምበታል። በርካታ የክልሉ ነዋሪዎችም በክልሉ የጸጥታ አካላት ላይ እምነት እንደሌላቸው ነው የሚናገሩት። አሁን የሚሰጠው ስልጠና በዚህ ረገድ ለውጥ ያመጣል ወይ ስንል አቶ አህመድን ጠይቀናቸው ነበር።
ያመጣል ብለን እናስባለን። የሚሰጠው ስልጠናም ጋፖችን ማዕከል ያደረገ ስለሆነ ከነበረው የኢንቫይሮንመንት ወጥቶ ወደ ህብረተሰቡ የሚፈልገው ህዝባዊ ፖሊስን ከመመስረትና ከመገንባት አንጻር ነው ስልጠናው የሚሰጠው። ህዝባዊ ወገንተኝነት ያለውን ፖሊስ ነው የምንገነባው።
በማህበራዊ ሚዲያዎች የሐረሪ ክልልን ጸጥታ የማስከበር ኃላፊነት ፌዴራል ፖሊስና መከላከያ ተረከቡት የሚባለው ስህተት ነው ብለዋል አቶ አህመድ።
የጸጥታ ኃይሉን የክልሉ መንግስት ነው የሚይዘው፣ ማንም ሌላ አካል የሚይዘው አይደለም። በክልላችን የጸጥታ ሁኔታ ተጠያቂነቱ የክልሉ መንግስት ስለሆነ የክልሉ ፍትህና ጸጥታ ቢሮ በበላይነት ይመራል። የክልሉ ጸጥታ ምክር ቤት አለ። በዛ ደግሞ ፖሊስ ኮሚሽኑ የራሱ አስተዋጽኦ አለው። ይሄንን የክልሉ ጸጥታ ምክር ቤት ፌዴራል ፖሊስና መከላከያ ያለበት በጋራ ሆነን የሚመራ ይሆናል ማለት ነው።
በአሁኑ ሰዓት መከላከያና ፌዴራል ፖሊስ በሁለተኛ ዙር ከሚሰለጥኑት ቀሪ ፖሊሶች ጋር በመቀናጀት የክልሉን ጸጥታ የማስከበር ስራቸውን ጀምረዋል። ዛሬ ረፋድ ላይም የፊታችን መጋቢት 8 በሰንዳፋ ፖሊስ ማሰልጠኛ ለአንድ ወር ገብተው የሚሰለጥኑ 580 ፖሊሶች ስም ዝርዝር ተለጥፏል። በሐረር ከተማ ከሳምንት በፊት ማንነታቸው ያልታወቁ ግለሰቦች ከቢራ ፋብሪካ እስከ ህይወት ፋና ሆስፒታል ያለው መሬት የኛ ነው በሚል ከ50 በላይ የከተማዋ ነዋሪውን መኖሪያ ቤቶች ሲያፈርሱና ነዋሪዎች ላይም ጥቃት ሲፈጽሙ ፖሊስ እርምጃ ለመውሰዱን በከተማዋ ህገወጥ የነዳጅ ንግድ ሲስፋፋ ፖሊስ በቸልታ ማየቱን ከሁለት ወር በፊትም የግለሰቦች ኮንዶሚኒየም ቤቶች ቁልፍ እየተሰበረ ያልታወቁ ሰዎች ገብተው እየኖሩ መሆኑንና በዚህ ሂደትም ፖሊስ እርምጃ አልወሰደም የሚል ቅሬታ ይቀርብበት እንደነበር ቪኦኤ ዘግበው ነበር። ከዚህ ባሻገር የሐረሪ ፖሊስ የሐረርን ህብረ ብሔራዊነት ከማንጸባረቅ ይልቅ የሁለት ብሔሮች ተጽዕኖ ጎልቶ የሚታይበት በመሆኑ ፖለቲካውን እየተከተለ የመከፋፈል እና የወገንተኝነት ችግርም የሚንጸባረቅ ነው የሚል ቅሬታ ይቀርብበታል። ለአሜሪካ ድምጽ ራዲዮ አዲስ ቸኮል ነኝ፣ ድሬዳዋ።
አዲስን ለዘገባው እናመሰግናለን። በተከዜ ተፋሰስ የሚገኙ የትግራይና የአማራ አዋሳኝ አካባቢዎች በህጻናት ላይ የሚያጋጥም መቀንጨርን ለመቀነስ የሚያስችል የሰቆጣ ስምምነት ቃል ኪዳን አፈጻጸሙን ለማየት የተለያዩ የፌዴራል መንግስት ሚኒስትሮች በአካባቢዎቹ ጉብኝት አካሂደዋል። ከጉብኝቱ በኋላ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተዋል። ሙልጌታ ጽብሃ ዝርዝር አለው።
የግብርና፣ የትምህርት፣ የጤና፣ የውሃና መስኖ ኢነርጂ ሚኒስትሮች እንዲሁም የሰራተኛና ማህበራዊ ጉዳይ እና ፋይናንስ ሚኒስትር ዴኤታዎች በትናንትናው ዕለት በትግራይ ክልል ሁለቱ ወረዳዎች በግብርናና ጤና ትምህርት ስራዎች ላይ ያተኮረ ጉብኝት አድርጓል። ሚኒስትሮቹ ጉብኝታቸው ያካሄዱት የህጻናትን መቀንጨር ለመከላከል እየተሰሩ ያሉ ስራዎች ትኩረት በማድረግ ነው። የፌዴራሉ መንግስት ከፍተኛ ባለስልጣናት የተከዘ ተፋሰስ በሚያዋስናቸው የትግራይና የአማራ ክልል ወረዳዎች የህጻናትን መቀንጨር ለመቀነስ በተደረሰው የሰቆጣ ቃል ኪዳን ተብሎ በሚታወቅ ስምምነት ላይ እየተሰራ ያለው ስራ ተዘዋውረው ጎብኝተዋል። ከጉብኝታቸው በኋላ ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር የተወያዩት ሲሆን የትምህርት ሚኒስትሩ ዶክተር ጽላዬ ጌጤ ህዝብ የሚጠይቃቸውና በጋራ ልንፈታቸው የሚገቡ ብዙ ፍላጎቶች አሉ ብለዋል።
ፎከስ ዳርጎ መስራት ካልተቻለ እዛ አካባቢ ያለ ሁኔታ በጣም እኔ ትግራይ እንዲህ አይነት ትምህርት ቤት ይኖራል ብዬ አልጠበቁም። ግን በተጨባጭ አይጥና አባብ እየተሯሯጡ የሚማሩበት ዳስ ውስጥ ነው ያገኘናቸው። ከአየር ጸባዩ ሁኔታ አኳያ በዛ ላይ ተምረው ብቁ ዜጋ ይሆናሉ የሚል መጠበቅ አስቸጋሪ ነገር ነው። ከመምህራንም ከማንም መጠበቅ አስቸጋሪ ነው። ስለዚህ እኛ ይህንን ካጠናቀቅን በኋላ መስራት ያለብንን ስራ እንሰራለን። በዋናነት ግን ህዝቡን አመለካከቱን ለውጦ ባለቤት ሆኖ ስራውን እንዲመራው ማድረግን የክልሉ ማስተባበሪያ ጽህፈት ቤት ስራ ነው የሚል ሀሳብ ነው ያለን።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በበኩላቸው ያሉን ችግሮች የሚፈቱ በትብብር ነው ብለዋል።
ስትጎበኙት የነበረ የትምህርት የሌላም የሌላም የዚህ አካባቢ ብቻ ግን አንወስደው። ይሄ በራሱ ምክንያት የሁለቱንም ክልሎችንም የአማራ ክልልም የትግራይንም ጨምሮ እንደ አንድ ኮሪደር በዚህ አካባቢ ለውጥ እናምጣ። የተለየ ችግርም አለ እናውቃለን፣ ግን የተለየ ስራ በመስራት ለውጥ እናምጣ ነው እንጂ በሌሎች ቦታዎች የሉ ማለት አይደለም። በሌሎች ቦታዎችም ያሉ ቻለንጆች ናቸው። መጎብኘቱ እንዳልነው ነው ማመን ነው ያየው ነው። ቅድም ዶክተር ጥላይን ሲል ነበረ እንደዚህ አይነት ነገር ትግራይ አልጠበቅኩም። ዌል ኦፍ ኮርስ ብዙ ነገርም ስለሚባል ብዙ እድገቶች ብዙ ለውጦች ከዛም አልፎ በተለየ ተጠቅመዋል ስለሚባል ላይገመት ይችላል። ሰው ሲያይ ነው ሁሉንም ነገር የሚያየዋል። ይሄ የዘራፊ አገር ይሄ ማአት መንትፎ የሄደ አገር ማአት ሌባ የተደበቀበት የአገር ሀብት የተከማችበት ተደርጎ ነው የሚወሰደው። ባህር ማዶ ያለ አገር በሚመስል ደረጃ ነው እውነታው ይሄ ነው።
በ2020 ዓመተ ምህረት የህፃናትን መቀንጨር በአካባቢው ወደ ዜሮ ለማውረድ በተያዘው መርሃ ግብር መሰረት እየተሰራ ነው ያሉት ደግሞ የትግራይ ክልል የርዕሰ መስተዳደር አማካሪ አቶ ኃይለ አስፋ ናቸው።
በአማራ ክልልና በትግራይ ክልል ተዋሳኝ አካባቢዎች የሚሰራ ስራ ነው። አብዛኛው የተከዜ ንፋስ ተከትሎ የሚሰራ ስራ ነው። ይሄኛው አካባቢ ለምን ተመረጠ ከካልን በተለይ ሰቆጣ አካባቢ ስንመጣ እና በትግራይ አካባቢ ስንመጣ ተመሳሳይ የሆነ የድህነት ደረጃ ያላቸው አካባቢዎች ናቸው። ተመሳሳይ የሆነ የኢኮኖሚ ችግር ያለው አካባቢ ነው። ማህበራዊ ችግር ያለው አካባቢ ነው። ስለዚህ እዛ ያሉ ህዝቦችም እና ህጻናትም በከፍተኛ ጉዳት ያላቸው አካባቢ ናቸው። አሁን ወደ ትግራይ አካባቢ ስንመጣ በአገር አቀፍ 38 ነው፣ በትግራይ ደግሞ 39% ያለው፣ በእነዚህ ወረዳዎች ደግሞ ወደ 46% ያለው አበረች። አንዳንድ ወረዳዎች ለምሳሌ እንደ ነሳ አስተምር ደግሞ ወደ 54% ይደርሳል። ይህ ስናየው 54% የተፈጠረው ህጻን ስታንትድ ነው ወይም ደግሞ መቀንጨር አለበት ካል የማሰብ ችለታው፣ የመማር ችለታው፣ የመስራት ችለታው በጣም ደካማ ነው። አምራች አይደለም ለማለት ነው ተብሎ ነው የሚታሰብ ያለው እና ይህን መቀየር ማለት የሚቀጥለውን ጀኔሬሽን አምራች እንዲሆን ታማ አቅም እንዲኖረው የማድረግ የሚሰራ ስራ ነው ያለውና
ስምምነቱ በሚገባ ተግባራዊ ለማድረግ የሁለቱንም ክልሎች ህዝቦች ጥቅም በጋራ ማረጋገጥ ይቻላል ሲሉ አቶ ኃይለ ተናግረዋል።
በአማራም በትግራይ ክልል ያለው ህዝቦች ተመሳሳይ ናቸው። ተመሳሳይ ህዝብ ነው ያለው። አንድ አይነት አላማ ነው ያላቸው። አንድ አይነት የጥቅም ግንኙነት ነው ያላቸው። አንድ አይነት ችግር ነው ያላቸው። ስለዚህ እነዚህ ሁለት ክልሎች ተመሳሳይ የሆነ ህይወት ስላላቸው እነዚህ ክልሎች አብረው ከሰሩ ተጋግዘን ከሰራን አብረን ደግሞ ካለማ ነው ትልል የተከዘ ባለ አብረ ካለማ ነው በዛ አካባቢ መጣው ለውጥ የጋራ ጥቅም ነው የሚሆነው ማለት ነው። ስለዚህ ሁለቱ ተጠቃሚ ህዝቦች ስራል ማለት ነው። ስለዚህ በአማራ ክልልም ተመሳሳይ አደረጃጀት አለ። በትግራይም አሁን ያለውን አደረጃጀት ፒዲዮ የምንለውን አደረጃጀት አለ። በዋናው ደግሞ ፌዴራል መንግስት ከፍተኛ የመንግስት አመራሮችም አሉ። ይህን አሰባስበን ከሰራን ህዝቦቹ ተመሳሳይ የሆነ ለውጥ ያመጣል ማለት ነው። ስለዚህ ፋይዳ ምንድን ነው? ህዝቦች አንድ እንደሆነ የሚያሳይ ነው።
የፌዴራል ከፍተኛ አመራሮቹ በአማራ ክልል ተመሳሳይ ጉብኝት አካሂደዋል። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለ።
ሙልጌታን ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅቱን በቴክኒክ ደግሞ ያቀናበረልን ሞክቢል ያበሩ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Tune in, Radunis.